ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ተመስለኝ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ነሐሴ 24 ቀን 2015 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ረቡዕ ነሐሴ 24 ቀን 1366 ቀናት አለፋቸው።
የወጣቶቹ ሰቆቃ ያልቃ እንበል እስከ መቼ?
በቅድሚያ ዜና በማስከተልም ከፍኖተ ዴሞክራሲ ዝግጅት ክፍል የቀረበ ጽሑፍ እናሰማለን። ከዚያም ከአመረ ደስታን ዘነበ በቀለ የቀረበ ጽሑፍ በመጨረሻም አሸጋጋሪ ኮሎኔሎች በሚል ርዕስ በሃማቱማ የቀረበውን ጽሑፍ ክፍል አራት አሰምተን ክፍል አንድ ፕሮግራማችን ይጠናቀቃል።
ሁሉም የአማራ ከተሞች የሉና ትግሉ ተጠናክሮ ቀጥሏል። በነጻነት ትግል ታሪክ ቀዳሚውን ድርሻ የሚይዙት የአማራ አካባቢ ተወላጅ አናብስቶች፣ በተለይም ደግሞ የጎጃም የጎንደር የወልቃይት ክፍለ ሀገር ጀግኖች እንግዲህ ሀገሬ ብለው ቆርጠው ቤታቸውን ንብረታቸውን ጥለው ከወጡ ጉርቤቴ ብለው ለጦርነት ከተሰለፉ በርካታ ቀናት ተቆጥረዋል። በተለይ ደግሞ ሞጣ ደጋዳሞት የተለመደ አጥንኩባይነታቸውን አሳይተዋል። የቢቸና የምርጥ ማርያም የጎንቻ ሰነሴ እንዲሁም ደግሞ የወለክ ጅነሴና የደብረ ወርቅ የቢቸናና የደጀን ብሎም የደብረ ማርቆስ ሉማኑ የአንበርና ፍኖተ ሰላም የቡሬና የደንበጫ እንዲሁም በርካታ ትልልቅ ጀምሮ የጎጃም አካባቢዎች ሙሉ በሙሉ በሚባል ደረጃ ወደ ትጥቅ ትግሉ ገብተው ውለዋል። በዛሬ ሁለት የተለፊት ከኦህዴድ ቅጥረኛ ሰራዊት ጋራ ጦርነት በማድረግ ግን ያደረጉ አካባቢዎችም እንዳሉ ለመገንዘብ ችለናል። በባህር ዳር ዙሪያ በመራዊና በአቸፈር እንዲሁም ድርቤትን አካባቢ አካሎ እጃዊ በትይኝ የመሳሰሉት የምዕራብ ጎጃም ከተሞች ላይም አንዳንድ የሄዱ ለመውረር የሚፈልጉ የቅጥረኛ ኃይሎች ሰራዊቶች በሙሉ ድጋሚ የማይመለሱበትን መንገድ ተበጅቶላቸዋል። በርካታ መሳሪያም ተማርከዋል። የጥናት ኃይል ተደምሷል። ጸረ ኢትዮጵያውያን በአማራ ምድር መቆምና መቀመጥ የማይችሉበት ከባድ መከራ መጥቶበታል። ከአራት ቢሮ እስከ አራት ኪሎ ድረስ ድምፅ የሚሰማው ይህ የትጥቅ ትግል ገና በስሙ የሚፈራው አናብስቶ ፋኖ እንግዲህ ሀገሬ ብሎ ተነስቷል። የትኛውም የባዕድን አመራር በከተማችን ስልጣን የለውም፣ ከዚህ በኋላ ስልጣን ለህዝብ ነው፣ ህዝብ ነፃነት ማግኘት አለበት በማለት በደብረ ማርቆስ፣ ሉማሚ፣ አንበር፣ ደጀን፣ ቢቸና፣ ሞጣና እንዲሁም ደግሞ ዲቡይ ብሎም ደግሞ በረቡዕ ገበያቸው የተራራን አካሎ ፍኖተ ሰላምና የቡሬን ወይም ደግሞ የዳሞትን ምድር ሙሉ በሙሉ ከጠላት ኃይል ነፃ አውጥተዋል። እነዚህ የህዝብ ልጆች በራዝቦቹ ከነርሷቸው ከነ ሰንኮፋቸው ተነቅለው እንዲወድቁ በማድረግ ደረጃ የተሳካለት ስራ እየሰሩ ይገኛሉ። በደቡብ ጎንደር ማክሰኝት እብና አዲስ ዘመን ወረታ ደብረታ ቦርን ጨምሮ አኖቹ ፊት ለፊት ከፈራዝብ የኦሪድ ስራዊት ጋራ ጦርነት በማድረግ ለትልቅ ተጋርዶና መሰዋትነት አካባቢውን መልሰው ሊቆጣጠሩ ችለዋል። በስንትም እንኳ ቢሆን ወደ ጫካ ያፈገፈጉት የአማራ ፋኖቹ እነሱን ተከትለው የሄዱ የጠላት ኃይሎች እንዳይመለሱ ሆነዋል። ከተማ ለከተማ እየዞረ ንጹሃንን በመግደል የሚታወቀው የኦሪድ ስራዊት ጫካ ላይ ግን ከአማራ ፋኖ ጋራ ፊት ለፊት ተዋግቶ ድል ማድረግ ቅንጦት ሆኖበታል። ከተዋግ ባይቀር እንዲነው እንዲሉ የአባቶችን የትግል ታሪክ ገድል ተከትሎ ኢትዮጵያን ለማስከፈል ያለምንም ቅድመ ጥቅምና ያለምንም ደሞዝ ያለምንም ቅድመ ክፍያ ነፃነትን ብቻ በመናፈቅ እንዲል አገር ብሎ የወጣው የኢትዮጵያ የቁርጥ ቀን ልጅ ፋኖ የትኛውም የኦዴድ ኦነግ ጠባባይ ሊመክተውና ከትግሉ ሊገተው እንዳልቻለ የሰሞኑ የአማራ ፋኖ ገድልና ጀብድ ትልቅ ምስክር ሆኗል። ጎንደርና አብና ትግላቸውን አጠራጥመዋል። ሰሜን ጎንደር ህልውናውን የህልውና ትግሉን በማስቀጠልና አቅመ ርስት በማስመለስ ደረጃ እንዲሁም ቀድሞ የነበረው የአማራ አርሶ አደር ግብር እየገበረ የተገዛውን መሳሪያ ወያኔ ምንም እንኳን መቀሌና ትግራይ የከመረችውና የከዘነችው ቢሆንም በህልውና ትግሉ ሰዓት ግን ወያኔ አማራን በወረረችበት ሰዓት መላው የጎንደር የወሎ አካባቢ እንዲሁም የሸዋ ይህንን ከከባድ እስከ ነፍስ ወከፍና ከጣፋ መሳሪያ ድረስ በእጁ እንዲያደርግ ተገደዋል። ይህም ሰሜን ወሎ ሙሉ በሙሉ ከቡድን እስከ ነፍስ ወከፍ መሳሪያ እስከ አፍንጆ እንዲታጠቅ እድል ተከፍቶለት መቆየቱ የሚታወቅ ነው። ራያን ጨምሮ የሰሜን ወሎ ወልዲያ፣ ኮምቦልቻ እንዲሁም ደግሞ ደቦሎ ደሴን ኮምቦልቻን አካሎ በርካታ የአማራ ፋኖ አናብስቶች የነምር ወዳጄ የታጠቀ ያልተነካ ያልተደፈረ እስካሁን ፊት ለፊት የትኛውም የኦዲድ ጠባባይ ያልገጠመውና ጦርነት ላይ የሚመሰከርለት ድል በማድረግ የሚታወቀው የምስራቅ አማራ ፋኖ ወሎን ኬሚሽን ሸዋን አካሎ 4 ኪሎ ለመግባት በደራ በኩል እያኮበኮበ ይገኛል። የራያ አካባቢና እንዲሁም ደግሞ አላማጣን በወልዲያ ሸዋሮቢት ድረስ የሚያቀልፉ የወሎ ምድር ደቡብ ወሎ አካባቢ ምንም እንኳን የጠላት አይደለ ጫናው ቢበዛበትም ወደ ኋላ ሊመልሰውና ከትግሉ ሊገሰው ግን እንዳልቻለ የፋኖ ሰብሳቢዎቹ መረጃውን አድርሰውናል። የነምሬ ወዳጄ ቡድን የነ ኮሎኔል እንዲሁም ደግሞ መከላከያ ላይ የነበሩ የተከሰ ብሎ አልመቻቸው ብሎ የወደድን ጠባብ ኃይል አንከተልም ብለው እንዲናገሬ ብለው አፈንግጠው የወጡ በርካታ አናብስቶች መከላከያን እንዳልሆነ እያደረጉትና ለአንድ ፓርቲ፣ ለአንድ ቡድን፣ ለአንድ ግለሰብ፣ ለአንድ ብሔር ብቻ የቆመ ጠባብ እንደሆነ በተግባር እያሳየት ይገኛል። ሸዋ ደብረ ብርሃንን ጫቶ ተተት ብሎ በእግሩ የገባውን የመከላከያ ኃይል ሙሉ በሙሉ በማስወጣት በሸኖ በኩል ወደ አዲስ አበባ እየገሰገሱ ሲሆን በደራ በኩል ደግሞ ኃይሎች የአማራ አጥመረስ የነበሩ ቦታዎችን ዛሬ ግን ጠባቡ የኦዴግ የኦነግ ኃይል የተወሰዱ የሸዋ ክፍለ ሀገር አካል የነበሩ እንዲሁም ደግሞ የወሎ ክፍለ ሀገር ረስ መሬት የነበሩ አሁን በኦዴድ የተወሰዱ አካባቢዎችን ሙሉ በሙሉ በፋኖ ቁጥጥር ስር በማድረግ ሰራዊቶቹን ወደ ሲሴ እያባረሩ ይገኛሉ። በጥይት እየረቀሙ የመናውን እያሳምሩና እየማረኩ ትጥቁን እየቀሙ ለሀገር ነፃነት የሚውልበትን መንገድ እያመቻቹ ወደፊት እየገሰገሱ የሚገኙት የአማራ አናምሶች የአራት ኪሎ ሞግኒት ለዚህ ጸረ ቡድኖች ጠባብ የፍሬድ ስልጠና አካላት ወዳቸው እንዲጮህ ከሩቅ እንዲሮጡና እግሬ አውጪ ብለው እንዲፈረጥጡም ትልቅ ምክንያት ነዋል። አዲስ አበባ የሚገኙ ንጹሐን አማራ ናችሁ ተብለው በኦዴድ ኃይልም እየታፈኑ እንደሆነ መረጃዎች ወጥተዋል። ነገር የአማራ ፋኖ አዲስ አበባ ቢገባ ወደ አማራ ፋኖ ወግናችሁ እኛ ስልጣናችንን ስለቀንቁን አንዳችሁ ከስልጣን ተዋርድናላችሁ ብለው የፈሩት ጠባብ ቡድኖች በርካታ ንጹሐንን አፍነው እንደሰነበቱ የሚታወስ ነው። ከእነዚህ ከታፈኑት ንጹሐን መካከል በርካቶቹ ደግሞ ወደ ደብረ ዘይት ተወስደው እንደተረሸኑም መረጃዎች ወጥተዋል። ጌታቸው በኦዴድ የፈረሰባቸው ንጹሐን ሚዲያ ላይ ወድቀዋል። ዛሬም ጫካችሁ ድረስልን፣ ኢትዮጵያ መንግስት የሌላት ሀገር እስከሆነ ድረስ ተተረበናል። እንኳን አይደለም የሰራ ነው ቤት የተከራየ ነው ቤት ሳይቀር እንድንለቅ ተገደናል ሲሉ ብሶታቸውን እያሰሙ ይገኛል። ቀጥረኞቹ የኦዴድ ጠባብ ቡድኖች መሽመልስ አብዲሳ፣ አደነች አበቤ፣ ኮሬም ጨምሮ ወዳደሮቹን የደመቀ መኮንን፣ ተመስገን ጥሩነህና በርካታ ጸረ ቡድኖች እንዲወገዱ ግድ የሚልበት የመጨረሻዋ ሰዓት ላይ እንገኛለን። ድል ለአማራ ህዝብ፣ ድል ለኢትዮጵያውያን። ሀገርና ሰንደቅ ነፃነት ከሌለ ቤተሰብ ማረፍ ያሁሉ መክበድ የለ
የ24 ቀን 2015 ዓመተ ምህረት የፍኖተ ዴሞክራሲ ሀተታ የጉቴሬስ ቅሌት። በተባበሩት መንግስታት ተቋም ላይ አሜሪካ የበላይነቷን ካሳፈረች አመታት አልፈዋል። ቡትረስ ጋሊ፣ ኮፊ አናን፣ ጉቴሬስ ሁሉም የአሜሪካ መጋዣዎች ነበሩ ናቸው። ጉቴሬስ የመለስ ዜናዊን አገዛዝ ሲያወድስ የቆየ ሲሆን ዛሬም የተቋሙ ዋና ተጠሪዎች እነ ግሪፊዝ የወጣላቸው የወያኔ ደጋፊና አዳናቂ ናቸው። ፋኖን ሲያወግዙም ተደምጠዋል። ወልቃይት ጠገዴን ወዘተ ምዕራብ ትግራይ ብለው ለፋፊዎች ናቸው። በአማራው አካባቢ የጋለ ጦርነት ተካሂዶ ያለ ህዝብን አገዛዙ በድሮን እየደበደበና እየፈጀ ባለበት በአካባቢው ወደ 185 ሰው ህይወቱ አልፏል ብለው መግለጫ ሰጥተዋል። አገዛዝ ተብየው ራሱ ከ6000 ሰው በላይ አማራ ብሎ ማሰሩን እያመነ ተቋሙ ቁጥሩን አሳንሶ ወደ 1000 አውርዶታል። የተባበሩት መንግስታት አፈቀላጤዎች በጠራራ ፀሐይ ይዋሻሉ፣ ያገዛዙን ወንጀል ያሳንሳሉ። ይህ ውግዘትን የሚያስከትል ጥፋት ነው። የተቋሙ ዋና ጻፊ የዚህ ጥፋት ተባባሪ ነው። ወያኔንም ፋሽስት ኦሮሞማዎችንም በሰው ፍጅትና ዘር ማጥፋት ወንጀል በአለም ደረጃ እንክሰሳቸው ሲባል ተሽቀዳድመው እኛና ሲኖዶሱ እንከሳለን ብለው ስራውን የጠለፉ መሰሪዎች ለአሜሪካ በማደር ክሱን አፍነውታል ተተውታል ለጠራት ተገን ሆነዋል። ዛሬም በይፋ ክህደት ሲፈጸምብን የተቃውሞ ድምጽስ ያሰማሉ ብሎ መጠበቅ ዘበት ነው። የከሳሽ ኃላፊነቱን ለፈረንጅ ቀጥረኞች መስጠት ስህተት ነው። ነገሮችን ገልብጠውና አልፈስፈሰው ፋኖን ሊከሱ ሲነሱ የምንሰማ ይሆናል። ጉቴሬዝ ዋና ጸሐፊ ከተባለ ጀምሮ አቋሙ ጸረ ኢትዮጵያ ሆኖ የቆየ ነው። የአሜሪካ ቡችላ ሆኖ የቆየ ሰው እንደመሆኑ መጠን ከሱ የሚጠበቅ ፍትሃዊ አቋም ሊኖር ከቶም አይችልም። የፈረንጅ በዝባዦች ፖለቲካ በመላው አፍሪካ ክስረት አጋጥሞታል። በየሀገሩ መፈንቅለ መንግስት እየተካሄደ ነው። ህዝብም የቀኝ ገዢዎች ብዝበዛ አንገፍግፎት ከአሜሪካም ከፈረንሳይም በይፋ እየተጋጨ ነው። ከነርሱ ርቆ ሩሲያንና ቻይናን ማቀፉ ምንም የሚበጀው እርምጃ ባይሆንም የድል አድራጊነትን ማንም ሊቀማው አይችልም። የገባበትን የእልክና ግብግብ መንፈስ ያሳያል። ኒጀርን ከዩራኒየም ሀብቱ አርቀው ሲበዘብዟት የከረሙት ፈረንሳይና አሜሪካ በመሬቷም ላይ ጦራቸውን አስፍረዋል። አገሪቱን በወታደር ኃይል ሊወሩና ሊያንበረክኩ ሎሌያቸውን ወደ ስልጣን ሊመልሱ እየጣሩ ናቸው። ነግበኔ ብሎ መጠበቅ መዘጋጀትም ተገቢ ነው። ኮሎኔሉ ሲጨንቀው የባዕዳኖቹን እርዳታ መጠየቁ የማይቀር ነው። አገዛዙ ወራሪን ይጋብዛል እንጂ ወራሪዎችን አይመክትም። ለወደብ ለትሞቱ ተዘጋጁ ማለቱ አንደምታው አስከፊ ንግግር ነው። በሻቢያና አገዛዙ መሃል ቅራኔ ቢሰፍንም ሁለቱም ለጋራ ጥቅማቸው ሲሉ ይፈላለጋሉ። ኮሎኔሉ በወያኔ ተመክቶ ሻቢያን ወግድ ቢል የሚያዋጣው ዓለም ሆኑን ይረዳል። ከቀደሙት ደግሞ ሀያሉ አገር የሚባለው እንደ ምዕራብ አፍሪካ በመፈንቅል ይቀድመው ይሆናል። ተኪዎች ግን እነ ብርሃኑ ጁላና መሰሎቹ ሊሆኑ እንደማይችሉ በአዳኑም የገባቸው ይመስላል። ማይማን ከበውት ስላሉ የነገጣውን የከፋ እንዳይሆን ጠብቆለታል ማለት ይቻላል። እድሜውን ለማሳጠር ግን ራሱ በትጋት እየሰራ ነው። ፋኖም በጥቃቱ ከቀጠለ ድርድር ሰላም የሚሉት ወጥመድ ውስጥ ካልገባ ድል አድራጊነቱን ማንም ሊቀማው አይችልም አያስፈልግም። ድል ለኢትዮጵያ ልጆች።
በቀለ ገርባ የኢትዮጵያ ህዝብ እንዳይገበያይ ከዘሩ ውጭ እንዳይጋባ ያለ በተለይ በአማራው ላይ ከፍተኛ ተስከፋ ሲያደርግና በዚህ ሳቢያም በአርሲና በሻሸመኔ የአማራውን እልቂትና የንብረት ውድመት ሲያስከትል ተስተውሏል። የዩኒቨርሲቲ አስተማሪነትን እንደ ጭምብል የሚቆጥሩት የኦነግ ሰዎች መልካቸውን እየለዋወጡ አንዴ ኦህዴድ አንዴ ኦፌኮ አንዴ ብልጽግና ያሉ ህዝብን በማደናገር ካጫረሱና ጥላቻን በውስጡ እንዲፈጠር ካደረጉ በኋላ ዘመዶቻቸውንና ራሳቸውን ወደ ውጭ አገር በማሸሽ ኑሯቸውን እዚያ ለማድረግ ይወስናሉ። ገንዘብ ተዘርፏል። ከውጭ መንግስታት ጋር መቀራረብ የሚያስችል ዝምድና ተፈጥሯል። ምን ችግር አለ? በስደተኝነት ተመዝግቦ ድንበር ለድንበር ተሯሩጦ የየመንግስታቱን ፖሊስ ቆመጥ ችሎ የባህሩን ማዕበል የበረሃውን ንዳር ተቋቁሞ የተገኘ ሳይሆን በወዳጅ ቅብብል ከቤት ቤት የሚተላለፉበት ስለሆነ ስደተኛ አያስብልም። አውሮፓም አሜሪካም ሌላ ቃል መፈለግ ይኖርባቸዋል። ይህ አይነቱ ተላላፊ ድንበርን በሰላም አቋርጦ የመጣ ነውና የፖለቲካ ስደተኛ አይገልጸውም። አንድ የገበሬ ልጅ ቢማረር በአገር ውስጥ እየተደበደበ ወህኒ ከመውረድ ውጭ ሌላ እድል አይኖረውም። ቢኖረውም ቅድም እንዳልኩት መንገድ ከጫካው አውሬ ከበረሃውና ከባህሩ መትረፍ አለበት አውሮፓ ለመድረስ። እነ በቀለ ገርባ ግን ችግር የለባቸው። ጥርስህን ነክሰህ ታገል ቢልሱማ ሲሉ የነበረው ለሞኝ ልጅ ነው። የአገሬ ህዝብ በተለይም የኦሮሞ ወጣት እየተደረገብህ ያለውን ሸፍጥ ተረዳው። በህዝብ ስም የዘረፉትን ሲያሸሹ የምትወዳቸውን አርቲስቶች በአስተያየታቸው ሲያስገድሉ ስታይ ሊቆጭ ይገባል። አሁንም ገና ህዝብን ለማተራመስ ተብሎ እየተከፈላቸው የሚንቀሳቀሱ አሉ። ህዝብ መንቀፍ ሲጀምር መከላከያው መጠየቅ ሲያመጣ አንዱ ሌላውን ለመውጋት የማምንበት ምክንያት መኖር አለበት ብሎ ሲል የአማራ ወንድሜን አልወጋም ወገኔ ነው ማለት ሲጀምር የኢትዮጵያ ጠላቶች በረገጉ። የፋኖ አመጣጥ የዋዛ እንዳልሆነ ስለገባቸው ለመፈርጠጥ ጊዜ አልፈጀባቸው። ሌሎቹም የአይን አምሮት ሆኖባቸው የቱን ጥዬ የቱን አንጠልጥዬ ልሩጥ በማለት በሐሳብ ነው ዘው እንጂ ይፈረጥጣሉ። ሽመልስና ዳነች ታዘቡኝ የመጀመሪያዎቹ ፈርጣጮች ይሆናሉ። መንግስቱ ኃይለ ማርያምን ማን ገምቶት ነበር? የህዝብን ቁጣ ቆሞ የተጋፈጠ አምባገነን የለም። እየታደነ ይለቀማል። አምባገነን የሚከበበው በፈቃደኛ አርበኞች ሳይሆን በወዳደር ባንዳዎች ነውና ትንሽ ችግር ሲፈጠር እንደ ፈንጠዝያው ፓርቲ ሰብሰብ አይሉም። በየአቅጣጫው መፈርጠጥ ነው ግብራቸው። ታዲያ ከተጠያቂነት የሚድኑ ስለሚመስላቸው የፈረንጅ አገርን ምርጫቸው ያደርጋሉ። ፍትህ እዚያም እንዳለ የማያውቁ ይመስል ሲያሸጋግሩ በከረሙት የህዝብ ገንዘብ ተማምነው በፈጠሩት ወዳጅነት ተኩራርተው የዳን ልጅ አስይዘው ራሳቸውን ያሾልካሉ። አጉል ምክራቸው ሁሉ ለሞኝ የዳን ልጅ ነውና። ወንድሞቼ፣ ወዳጆቼ፣ አብሮ አደጎቼ፣ እህቶቼ፣ የኦሮሞ ማህበረሰብ ወገኖቼ፣ ልጆቼ፣ ተማሪዎቼ፣ ከሊቅ እስከ ደቂቅ በህይወት መዝገብ ውስጥ የተመዘገባችሁ በዚህ የኢትዮጵያ የመከራ ዘመን በዚህ አንድነታችን የመፈተኛ ዘመን ለመገኘት የበቃችሁ ሁሉ የፈተናው ዘመን በወንድማማቾች ላይ ጥሎት የሚያልፍ ነገር እንዳይኖር በጥንቃቄ ተራመዱ። ዘረኝነት ለማንም የማይጠቅም እርኩስ ነው፣ ጥንብ ነው። ባህል የሰው ልጆች ግንኙነት የአኗኗር ዘይቤ የፈጠረው የአካባቢ መገለጫ እንጂ በራሱ የልዩነት መሰረት የመሆን አቅም የለውም። ማንም የኔ የራሴ የግሌ የሚለው ባህል የለም። ባህል የማህበረሰቡ ቅርስ ነው። ማህበረሰብ ደግሞ በሆነ አጋጣሚ ሰብሰብ ብሎ የሚገኝ እንጂ በቦታው የተወለደ ያደገ አንድ ቋንቋ የሚናገር ብቻ ተብሎ የሚፈረጅ አይደለም። ከኦሮሞ እናትና ከአማራ አባት የተወለደ ሰው ባህሉ አማራም ኦሮሞም አይደለም። ባህሉ ሰው መሆን ያስገኘው ኢትዮጵያዊ ባህል ነው። እንደነበር የተዝጎረጎረ ማንነት ያለው። ስለዚህ ዘረኛ ለመሆን ማንነትንና ባህልን ከለላ ማድረግ አያስፈልግም። ድል ለኢትዮጵያ ልጆች።
የሚተከል ደም አብረን እንነሳ ከዘለዳው ችግራችንም አንድ ህልማችንም ያው ነው አንዱን ከሌላኛው የማንለያየው ማጭበርበር ማታለል የማያስፈልገው እውነተኛው ትግል ህይወት ጠያቂ ነው የትም ሸሽቷል ወጣ ያለው ባገሩ ነው የተቆራኘ ነው እጣችን እርስ በርስ አንዱ ኋላ ቢቀር ሌላው ተንደርድሮ የትም አይቸል ሊደርስ አንደኛው ባጠፋው ሌላው ይወቀሳል ሌላኛው ባለማው ሁሉም ይወደሳል አንድ ነው እጣችን ወይ መልማት ወይ መጥፋት በሌለ ነገር ላይ አያሻም መጓደል እንቁም ተባብረን ለሐቀኛ ትግል እኔ ለኔ ሳይሆን እኛ ለኛ እንበል የለየላቸውን የሀገር ጠላቶች እያቸው ለይተህ ተከፋፍሎ ኑሮ ይሰልችህ ይምረርህ ነጻነት ክንጠብቅ ለአገር ተሰውተህ ተማመን በሕዝብህ ተማመን በራስህ ኑሮውን የሚያከብር እምነቱን ያጸና ሕይወትን ለማደስ አይፈጥርም ችግርን አይለግምም በራስ ከራስ የራስ ሌባ ከሆነ ሰራቂ ቢያስመስልም እንኳ ሲሆን ይሳነዋል ለሌላው አሳቢ አዛኝ ተጨናቂ የምድር አፈር ጭቃ በሰውነቱ ላይ ለቅልቆ ለቅልቆ የማይመስል ነገር የሌላውን ጉድፍ ልጥረቅ ሲል ተጨንቆ ግልን ሳይደፍር እንዴት ሰው ለራሱ በራሱ ይዋሻል? ባፉ ወርዶ ጠምዶ በጠላው ይሸሻል። ካልታመመ መቀር ጤናው ካልተነካ ውሽንፍር ላይ ቆሞ ማንም ሰው አይረካ። ሁሉ ሰው ያሻል አገር የሚሰራ ለምን ዞር በላት በል እንዋል ባተካራ። ለማይቀረው ነገር ህዝብ አውቆ ሲነሳ እውነቱን ተረድቶ ለሚያስተካክለው አቧራውን ጠርጎ ቅጠሉን ጎትቶ ገፍትሮ ድንጋዩን ነቅሎ ትፍሉን ጉቶ ምን ያቀሻብራል የባጡን የቆጡን? ጊዜው ደርሶ ሊታይ ሁሉም ሊያውቀው ልኮን የተቆራኘ ነው ጣችን እርስ በርስ ጊዜ ባመጣብን ማንም ማንን አይከስ። ይልቅ ህዝባችንን እናብቃው ለክብሮ እንደ ሰው ሰው ሆኖ ይኖር። አሸጋጋሪ ኮሎኔሎች፣ አደናጋሪ ሹም፣ ሁሉን የሳቱ ዜጎች ክፍል 4 መሸጥ የለመደ እናቱን ያስማማል። የከሃዲ አንጃና ፀሪሃፓ ወያኔዎች እንቅስቃሴ ደረጃ መመጣት ይሃፓን ለማፍረስ በየአገዛዙ የተደረገውን ሁሉ የማያውቅ ዜጋ አለ ማለቱ የሚከብድ ነው። የአውሮፓና አሜሪካ በህብረት ሊያፈሉት ሞክረው የይዘቱን በቅጦ ሳይረዱ አብዮት ፈንድቶባቸው ለአሜሪካን የበላይነት የሞግዶሉን ሊያስተማው ይችላል። የምንኮራበት ክንውን ነው። የሀገራችንን ሉዓላዊነት ለማስከበር ያደረግነው ትግል ድልን ተቀዳጅቷልና አዳሪውን አገዛዝን ማንቆታቆታችን የሚያሳዝን ሳይሆን ሰየው የምንለው ነው። ባጭሩ አዳሪና ኢምፔሪያሊስት ኃይሎች ሁሉ ለጉዳታቸው፣ ለመወገዳቸው፣ ለቀውሳቸው ድርጅቱን ቢከሱ በስህተት ነው በሚል ክርክር የምንገባ አይሆንም። ለህዝብና ለሀገር ስንል የታገልነው ውጤት ነው። ዛሬም አምረን የቀጠልንበት ነው። እናታቸውን የሚሸጡ ወራዳዎች በበኩላቸው ለጨቋኝ ገዢዎችና ለቀኝ ገዢዎች ተንበርክከው በድርጅቱ ላይ ያካሄዱትንም ዘመቻ ትላንትም ዛሬም የምናውቀው ነው። አንጃዎች በዚህ ከይሲ ዘመቻ ሚናቸው በቀላሉ የሚታይ ባይሆንም የሚፈልጉት ተሳክቶላቸው ድርጅቱ ቢተን ቢጠፋላቸው ግን አልቻለም። ለምን አንጃልናቸው? የድርጅቱን መርህ ጥሰው በውስጡ ተደራጅተውና አፈንግጠው በመገኘታቸው ፋሎል በመሆናቸው የድርጅቱን መሰረታዊ መርሆች በመጻረራቸው ለጠላት ተገዥና ተቀጣሪ ሆነው በመገኘታቸው አሜሪካን በተቃወምነው ልክ ሶቪየት ህብረትንም ታግለናል። ሀገራችን ኢትዮጵያ የማንም ባዕድ ኃይል ተገዢ እንድትሆን ባለመፈለጋችን የቅርብና የሩቅ ዘመናዊና ጥሩ ወራሪዎችን ባለን አቅም ታግለናል መክተናል። እንደ አንዳንዶቹ ለፈረንጅ ብናድርም ማኖሮ ለሀገር ሳይሆን ለግል ጥቅምና ሆድ ብዙ ባተረፍን ነበር። ይህ ግን የኢሃፓ ምርጫና ጎዳና አልነበረም፣ አሁንም አይደለም። የአርበኞችም ፈለግ አይደለም፣ አልተከተልነውም። ድርጅቱን በአዳን ሰርገው ገብተው ሊጎዱት አልሞከሩም ባንልም ግን ሊያደርሱ የሚችሉትን ጉዳት በቁጥጥር ስር ለማዋል ተገቢውን ጥረት አድርገናል። አንጃዎች አፈጣጠራቸው ከምንዋጋው ፍርሃትና ከባዕዳን አጥፊ ተልእኮ ጋር የተያያዘ በመሆኑ በሂደት ከነዚህ በሚያገኙት ድጋፍ ጉዳት ሊያደርሱብን ቢችሉም ውሎ አድሮ ግን ድባቅ መመታታቸውን ታሪክ የመዘገበው ነው። በሰሞኑ በአዲሱ ሹም አቀናባሪነት ራሱን በላይነህ ወይም መርሻ በሚል ስም ያቀረበውና የቀለለው አዛውን ታንጃ የግለሰቦች ዝቅጠት ምንኛ እንደሚከፋ ተቋሚ ሊሆን ይችላል። ከዚህኛው መደዴ አንጃ ይበልጥ የበሰሉትን ተጋፍጠን ያቸነፍናቸው ቢሆንም የነዚህኛዎቹ የድርጅቱን ስም ሰርቀው ለወያኔ መሳሪያ ለመሆን በቀቢጸ ተስፋ መወሰናቸው እይታና ትኩረት ባሁኑ ጊዜ እንድንሰጣቸው አድርጓል። አሜሪካ ባረጀ ቂም ሀቀኛውና ዋናውን ኢህአፓ ስለሚጠላና መገለሉን ስለሚፈልግ አዲሱ ሹምን በተሰጠው እዝ መሰረት በጸረ ኢህአፓ መንገድ መንጎድን ቢመርጥም በድርጅቱ ስም ፈቅዶላቸው ሊንቀሳቀሱ ፈላጊዎቹ ምንም ሚዛንና ክብደት ይህ ነው የሚባል ተከታይ እንደሌላቸውም ያውቃል። የሚቃኙት የሰጡት ጥናትና ግምገማ ይዘት ለኛ ምስጢር አይደለም። የጋበዛቸው ለጸረ ኢህአፓው እቅድ መሳሪያ እንዲሆኑ ተፈልጎ ነው። ማንንም ላይጠቅም ማንንም ላይጎዳ የሚለው ነጋሶ ጊዳዳዊ መፈክር ወያኔ ቢጠቅም የህዝብን ትግል ሊጎዳ በሚል ተከተው ተሽጠው የእድሜ ግፊት ቀቢጸ ተስፋቸውን ሽቅብ ሰዶት ወደ ውርደት አዘቅት የከተታቸው ከሃዲዎችን ማስቀደም የመረጠው አዲሱ ሹም ጸረ ኢህአፓነቱ እንዲደብቅ አልቻለም። አዲሱ ሹም የደርግና ወያኔን ጸረ ኢህአፓ ውንጀላ ሲደግም ሰምተናልና ሰልፉ ከማን እንደሆነ የምንደናገርበት አይደለም። ለምን ጸረ ኢህአፓ ጎዳና ተመረጠ? ድርጅቱ የአንድነትና የጋራ ትግል ጎዳናን መርጦ ህዝብን ስለቀሰቀሰ። ድርጅቱ ያለው ታሪክ ኢትዮጵያን ለባዕድ አሳልፎ መስጠትን የሚቃወም መሆኑን የሚያረጋግጥ በመሆኑ ድርጅቱ በጽኑ መልክ ጸረ ወያኔ ጸረ ተረጣፊ ኢህአዴግ በመሆኑ ድርጅቱ የግለሰብ ወይም ቡድን አምባገነንነትን የሚቃወም በመሆኑ ኢህአፓ በጸረ ወያኔው ትግል የተቻለውን ተሳትፎ ማድረጉን እነ ስዩም መስፍን ሳይቀሩ በምሬት መስክረዋል። ህዝብ በአንድነትና በጋራ በጸረ ወያኔው ትግል እንዲሰለፍ ኢህአፓ አጓጉል ድንፋታ ባያደርግም በተግባር ግን ተሰልፎ ተቆጥሯል። ቄሮ፣ ፋኖ ወዘተ በሚል የተደለቀውን ሳይመለከት በተጨባጭና በምር የተካሄደውን ትግል ማለታችን ነው። ወያኔን ይጠይቋል። አሜሪካ የወያኔ አገዛዝ በህዝብ ትግል ሊወድቅ ሲያሰጋ በአሜሪካ የውጭ ጉዳይ ሚኒስቴር ባለስልጣኖች አማካኝነት ስርዓቱን ለማዳን በርካታ ስብሰባዎች በዋሽንግተን ሲካሄዱ ብዙ ጊዜ አልፏል። ገና ከመጀመሪያውም ሴራውን በማጋለጥ ለወገን የተጠንቀቅ ጥሪንም አስተምተናል። እነ ዴቪድ ሺንና ሀርማን ኮህን የባጥ የቆጡን ሲያቀርቡ ግን ዛሬ የተከሰተውን ሲያረዱን ጀምሮ ያሰማነው እንቢልታ ሴራ እየተደረገብን ነው የሚል ነው። አዲሱ ሹም ላይ ምርጫቸው ሳይጠናቀቅ በፊት ሻዕቢያን ለማቀፍ አገር ወዳዶችን ለማራቅ ወዳጃቸው የሆነ ሰውን ለማዘጋጀት የጀመሩትን ስብሰባና ሴራ አጋልጠንም ነበር። በእነዚህ ስብሰባዎችም እነ ካሳ ከበደ፣ ሻለቃ ዳዊት ወዘተ በመገኘትና ስለ ኢህአፓም ግምገማና ዘገባ የሚያቀርቡትን በመጋበዝ የተደረገው ዝግጅት ሚስጥር አልነበረም። በዚሁ ሂደትም ልዩ ልዩ ቡድኖችን ቀርቦ የማባበሉና የማሰናዳቱ ጥረትና ሙከራ አሁንም ቢያንስ ለኛ ሚስጥር አልሆነም። አንጃዎች ለዚህ ተመርጠው መሳሪያ እንዲሆኑና በዚህም እንዲረዱ በተወሰነው መሰረት ኢምንት ቢሆኑም በአዲሱ ሹም ተጋብዘው በሉ የተባሉትን እንዲሉ ተደርጓል። ዋናው ዓላማ ኢህአፓ የለም አንጃዎች ኢህአፓ ናቸው በሚል ተንተርሶ በድርጅቱ ላይ እጅግ ያሉ ክሶች ማሽጎድጎድ ስለነበር አዲሱ ሹም በግልጽ የወያኔን በኢህአፓ ላይ የገሙ የገለሙ ክሶችን ደግሞ አስተምቷል። ያንጃዎችም ሚና ለዚህ መንደርደሪያ መሆን ስለነበር ይህን ሚናቸውን በጥያቄ መልክ ተወጥተዋል። አዲሱ ሹምም በወረሰው ጸረ ኢህአፓነት መሰረት ይህ ነው የማይባሉና አንዳንዶቹም ጸረ ኢትዮጵያነታቸውን በገሃድ ካረጋገጡ ቡድኖችና ግለሰቦች ጋር ሲተቃቀፍና ሲተሻሽ ኢህአፓን ግን እንደተጠላ የእንጀራ ልጅ መራቁ፣ ማግለሉና መክሰሱ ለብዙዎች አደናጋሪ ሆኖ አልተገኘም። የጠበቅነውና ይሆናል ያልነውም ስለሆነ አላስገረመንም። የአለቆቹን እዝ ተቀብሎ መሰሎቹን ያወያያል እንጂ ለደቂቃም ከኢህአፓ ጋር ልነጋገር እንደማይል ቀደም ብለን ራሳችንም የገለጽነው ነው። ሬሃፓነትና አፍቅሮወያኔ ከዛሬ 10 ዓመት በፊት ያነሆለላቸውንም ማፈሪያ አንጃዎች ለመድረክ ማብቃቱ ብቻ ሳይሆን በሚስጥር ውይይት ለከፋ ክህደት ማዘጋጀቱም እውነቱን ለመናገር አላስደነቀንም። አንጃዎች ወደ ሀገር ተመልሰው ደፍረው የሚመለሱ ከሆኑ የድርጅቱን ስም ወስደው እንዲራወጡ ትረዳላችሁ፣ እናግዛችኋለን፣ አታስቡ በሚል የተገባላቸውን ቃል ቀደም መሰል ሙከራዎችን በሚገባ ውድቅ እንዳደረግን መሳለቂያ እንደምናደርግ ከወዲሁ ቢረዱና ከሴራቸው ቢቆጠቡ በሚል መምከራችን እነሆ በዚህ ይመዝገብ ብለናል። የኢሕአፓ አባላት የነበሩ ግን በሆነ ምክንያት አዛውንቱን የተከተሉም ድርጅታችንን ግለሰቡ በአደባባይ ሲያዋርድ አይተው መከተራቸውን እንዲያበቁና ወደ ድርጅቱ እንዲመለሱ ቀደም የቀረበ ጥሪን እናሰማቸዋለን። ለአገዛዙ ዛሬ ሊሰግድ መነሳቱን ያረጋገጠው አንጃ መቼ ተፈጠረ? ዓላማውስ ምንድን ነው? በቅድሚያ መታወቅ ያለበት ድርጅቶች ውስጥ ልዩነት መፈጠሩ መጠበቅ ያለበት መሆኑ ነው። የድርጅቶች ይዘት የህብረተሰቡ በመሆኑ በሀገር ያለ ቅራኔ በድርጅት ውስጥ መንጸባረቁ አይቀሬ ነው። ዋናው ጉዳይ ልዩነቶችን በአግባብ ይዞ በብዙሃን ድምፅ ወሳኝነት መሰረት መፍትሄ ለመስጠት መቻል ነው። ሁሉም ድርጅት የየራሱ ዘመን እንፍሽፍሽንን ማለፉ አይቀሬ ነው ማለት እንችላለን። ኢሕአፓ በዲሞክራሲያዊ ማዕከላዊነት መሰረት ብዙሃን ይወስናሉ በሚል የሚንቀሳቀስ በመሆኑ ይህ መርህ ሲጣስ ሁሌም ችግርና ቀውስ ይመጣበታል። በድርጅቱ የተከሰቱ አንጃዎች ሁሌም ይህን መርህ የጣሱ ከመሆናቸውም በላይ ዋናው የልዩነታቸው ምክንያት ከገዢዎቹ ጋር እንስራ፣ ከጫማቸው ስር እንነጠፍ የሚለው ነው። ከአዲሱ ሹም ፊት ተጋርዞ ቀርቦ ተንበዛርዞ ጠቅላይ ሚኒስትሬ ብሎ ራሱንም ቡድኑንም ያተዛዘበውና ያዋረደው ለምሳሌ የዛሬ 10 ዓመት በፊት ለመለስ ወያኔ እጅ እንስጥ ብሎ ይህ ከሐሳቡ ተቀባይነት ሲያጣ በውድቅ ጉባኤ ረግጦ የፈረጠጠ ነው። የመጀመሪያዎቹ አንጃዎችም ከደርግ ጋር ተሳስረን እንስራ ብለው ተቀባይነት ሲያጡ ወደ አንጃነት ገብተው ከፍተኛ ጉዳት ያደረሱ ናቸው። ዛሬ ወያኔ ታሪክን ከልሶ ሊያላዝንላቸው ቢሞክርም ይህኛውም ቢሆን አረመኔውን ከሐራሬ ስደት ሊመልስ የሲዳማውን አራጅ በለማኝነት የላከ ነውና ቢረሳ ወይም ቢራከስ የሚደንቀን አልሆነም። ለወያኔ እንንበርከክ የሚለው ሐሳብ ሲመጣ ምንም እንኳ የውዳን ሐሳብ ቢሆንም ለአባላት ሁሉ እንዲወርድ ተደርጎ ውይይት ተካሂዶበት ብዙሃኑ ተቀባይነትና ድጋፍ ስለነፈጉት ሊያሸንፍ አልቻለም ነበር። ይህ ለድርጅቱ መጤ የሆነ ግለሰብ ግን ውስጥ ለውስጥ ሲያሴር ሲያሰባስብ ቆይቶ የወያኔ ቅጥረኞችና ውዳቂዎችን ሁሉ ወደ ድርጅት አስገብቶ እንደገና ይህን ውድቅ ሐሳብ ለማስፈን ጉባኤ ካልተጠራ በሚል ይሁን ተብሎም ተፈቅዶለት ሊፈታተነን ያደረገው ጥረት እንደማይሆንለት ሲረዳ በሌሊት ጉባኤውን ረግጦ ወጥቷል። ተከታዮቹም በጠዋቱ ሂደዋል። ይህን የጉባኤ ረገጣ ሕገወጥ ድርጊት ጥፋት ነው ብለው ካመኑ ወደ ድርጅቱ ተመልሰው ትግል ሊቀጥሉ እንደሚችሉ ቢነገራቸውም አሻፈረኝ በሚል የድርጅቱን ስም ለመጀመሪያ ጊዜ በመስረቅም ኢሕአፓ ዴሞክራሲያዊ፣ ኢሕአፓ አንድነት በሚል የድርጅቱን ልሳን ያውም ማውጣቱን ላይችሉበት ስም ቀምተው ለወያኔ ሲረዱ ቆይተዋል። የስልጣን ጥሙ ከእድሜ መራዘም ጋር ችግር የፈጠረበት ይህ ግለሰብ ቀደምም የኢሕአፓን ትግል ለማስቆም በፍርሃት ተውጦ ያደረገውን ሙከራ ባንዘነጋም ይኸው ለዓመታት ለወያኔ ሰግደን ፍርፋሪ የሚኒስቴር መስሪያ ቤቶች እናገኝ የሚለውን ቅዠቱን እውን ያደረገ መስሎት በሕዝብ ፊት ኢሕአፓ ነኝ፣ መስራች ነኝ፣ ጠቅላይ ሚኒስትሬን አገኘው ብሎ ማፈሪያ አንጃነቱን ይፋ አድርጓል። ወደ ብዙ ዝርዝሮች ሳንገባ ለመሆኑ ይህ ግለሰብ ኢሕአፓን መስርቷል? እስቲ እናዳምጠው ያለውን።
ትክክለኛ ስሜ በላይነ ንጋቱ ነው። የትግል ስሜ መርሻ ዮሴፍ ይባላል። ኢሕአፓን ከመሰረቱት ሰዎች አንዱ ነኝ። 46 ዓመት ስታገል የኖርኩ ድርጅት ነኝ። ለመጀመሪያ ጊዜ ጠቅላይ ሚኒስትሬ ብዬ የምጠራው ሰው አገኘሁ አልኩ።
እስቲ እናዳምጠው ቀደም ብሎ ያመነውን።
መስራች ያፋ ከመመስረቱ በፊት ጀምሬ በመሰባሰቡ ጥረት ላይ ተሳተፍ ሆነም በመስረታ ጉባኤው ላይ ስላልነበርኩ ከ መጀመሪያ ባማራ ደረጃ አልነበረም ተሳተፈው።
የሽማግሌ ቀጣፊ ነው። ለመሆኑ ትግል የተካሄደውስ ለ46 አመታት ብቻ ነው? በተማሪው እንቅስቃሴ ጊዜ የት ነበር? የሰውየውን ቅሌትና ውሸት አሉታዊ ሚና በዝርዝር በማጋለጥ ጊዜና ተፋም። ይህ ያንጀመሪ በፖለቲካ ምድረበዳ ሲዋዥቅ ከርሞ ቀቢጸ ተስፋን ጎሉን ያሳተው ከመሆኑም በላይ አንጃ ሲሆን ውሎ ሳያድር ወደ 3 ቡድን እንደተከፋፈለ እርቃኑን ከጥቂቶች ጋር እንደቀረ የሚታወቅ ነው። በአሁኑ ጊዜ የአዲሱ ሹም ሰዎች ወደ ሀገር ከተመለስ ጥሩ አቀባበል እናደርግልሃለን ቢሆን ከፍትልሃለን ብለውኛል በሚል ተከታዮቹን ባጉል ተስፋ ያደናገረ እንዳለ የደረሰንበት ነው። ወያኔና አገዛዙ እንዲሁም አሜሪካ ያፓን ለመከፋፈል ለማግለል አባላቱንና ዜጎችን ለማደናገር ላላቸው ፍላጎት መሳሪያ ሆኗል። ይህንንም ሙከራ ደግሞ ከዚህ ቀደም እንዳሽመደመድነው ሁሉ ወልቅ እንደምናደርገው እርግጠኛ ነን። ማንኛውም የኢሃፓ ደጋፊና አባል እንደማይደናገር እርግጠኛ ከመሆናችንም በላይ አንጃን ታግሎ ማሸነፍ የምናቀውና የተካንበት ትምህርት በመሆኑ ይዚህ አጥፋን እንደው እንጂ በሙሉ አሸናፊነት የምንወጣው ትግል ይሆናል። ገንዘብም ድጋፍም ከኢትዮጵያ ህዝብ ጣላቶች አንጃው ቢያገኝም መጨረሻው እንደማያምር ከወዲሁ መናገር እንችላለን። በአዲሱ ሹም የሰሜን አሜሪካ ስብሰባዎች ኢሃፓ አልተሳተፈም። ምክንያቱን አስረድተናል። ስማችንን ተጠቅመው የጋበዙትና ያቀለሉት ማፈሪያ ግለሰብና ገለባ ቡድንም ማንንም አይወክሉም የራሳቸውን ከሃዲነት አጋለጡ እንጂ። ኢሃፓ ከማንም ጨቋኝ ወይ ኢዲሞክራሲያዊ ኃይል ጫማ ስር ወድቆ የማያውቅና መቼም የማያጎነብስ በመሆኑም ማንም ሊደናገር አይችልም። ቸ ሊሉን ለቃጡት ቀላሎችም አዎ ያለ ጥርጥር እናቸንፋለን እንላቸዋለን። አገር ወዳዶች እነዚህን ዘመናዊ ጃርቶች አንጃዎች የሚገባቸውን ምላሽ እንደሚሰጧቸው ደግሞ ጥርጥር የለንም። እናቸንፋለን። ጸረ ወያኔ ትግላችን ይፋፋም። ከሃዲና አንጃ ይውደም። ማጠቃለያ፣ መብረቅ ብቻ ዝናብ ላይ መጣ። በተከታታይ በቀረብናቸው ጽሑፎች ድርጅታችን ያለውን ግምገማ ለማቅረብ ሞክረናል። ከጫጫታና ግርግሩ ባሻገር ምን ሊመጣ እንደሚችልም ለመጠቆም ሞክረናል። አዲሱ ሹምና ጓደኞቹ ጸረ ኢትዮጵያ ግለሰቦችን በመሰብሰብና በማስተናገድ ቁስላችን ላይ ጨው እንዳይነሰንሱ አሳስበን አድማጭ አጥተናል። ሰው በላውን መንግስቱን ግብዣ ስንቱን አስለቅሷል። አማራና ክርስቲያንን ማረድ የሚለውን ዘረኛ ለክብር እንግዳ የሚሰጥ አቀባበል አድርገውለታል። የግንጠላ ባንዲራውን አውለብልቦ የጥላቻ ሐውልት መሰረትንም አስቀምጧል። የይፋ ጸረ አማራ ጸረ ኢትዮጵያ ድርጊት ወደ አንድ ብሔር ያዘነበለ ሂደት ሹመት ሌላውንም ማሳሰቡ አልቀረም። አዲሶቹ ሹሞች የሚቀድምና የሚከተለው ጉዳይ ምን እንደሆነ እንደጠፋቸው ግልጽ ነው። በግምታቸው ወያኔ ያለቀለት ይመስላቸዋል። አሸንፈናቸዋል የሚል ድምዳሜ ላይ ደርሰዋል። ይህ መዘዘ ብዙ አቋም አገራችንን ለጥፋት ሊዳርግ መቻሉ ደግሞ ለማንም ግልጽ ቢሆንም ለሹሞቹ ግን የገባቸው አይመስልም። ጅብ ቢያነክስ ሜዳ እስኪያገኝ ነው ተብሏል። ግን ይህን የሰሙ አይመስሉም። በጫጫታውና ተክለሰውነት መሳከርም ሰፍኗል። ለሀገራችን ከባድና ውስብስብ ወያኔ የፈጠራቸው ችግሮች መፍትሄ መፈለግ ያለበት በጋራ ነው። አንድ ግለሰብ የሚፈታው ችግር የለንም። ያውም ከወያኔ ጉያ የወጣ ቀርቶ ለአመታትም የታከለ ድርጅትና ተመክሮ ያካበተ እንበል ኢሃፓ ብቻውን የሚሰራው ሊሆን አይችልም። የጋራ ጥረትና በዚያውም ከግጭት የሚያርቅ ስምምነትን እውን ለማድረግ የሽግግር ሂደት ሁሉን ያቀፈና ያሳተፈ የተባለን ህዝባዊ ጥያቄ አዲሱ ሹም ውድቅ አድርጎ አገራችንን የጎዳውንና በጠላትነት የቆየውን ኢህአዴግን አጠናክሬ ያስቀጥላለሁ በሱም ስር ምርጫ አካሂጄ የኔ ኃላፊነት ይረጋገጣል ይቀጥላል ማለቱ ለለውጥና ህዝባዊ ስርዓት ያለንን የአመታት ፍላጎት የከፈልነውን መስዋዕትነት ሁሉ ውድቅ የሚያደርግ ሆኗል። በዚህ ቅልበሳ የሚያጅቡትንም በሽግግር መንግስት ምስረታው ጥያቄ ላይ እንዲያተኩሩ ማሳሰባችን ቀጥሏል። በተያዘው አካሄድ የሚመጣው ለውጥ ሳይሆን በህዝብ ትግል ለቆሰለ ወያኔ ይዜ መጣት ነው። ያደባው ወያኔ ጥቃት ሊያደርስ ሲነሳ መከላከያ አቅም ዝግጅትም አይኖርም ማለት ነው። ህዝብን ያላቀፈ ትግል ሆነ የለውጥ ሂደት መጨረሻው የሚያምር እንደማይሆን ደግሞ የታወቀ ነው። ለህዝብ እናውቅልሃለን ባዮች ሁሉ ነገሮችን ማጥራት ሳይሆን ማደፍረስ እንደሚሆን ሚናቸው ሳይታለም የተፈታ ነው። ስለዚህም ዋናው ጉዳይ ተድበስብሶ ማለትም ወያኔ ኢህአዴግን ማስወገድ በጥገና መፍትሄ መሻት ወይም የአንድ ብሔር የበላይነትን በሌላ የበላይነት ለመተካት መጣር ለሀገራችን መፍትሄ የሚሆን አይደለም። ሁሉም የፖለቲካ እስረኞች ይፈቱ፣ ጸረ ህዝብ አዋጆች በአስቸኳይ ይሻሩ፣ ለወያኔዎች ምህረት ለመስጠት ቸኩሎ አዋጅ አወጣ፣ ለምንስ እነዚህን ጸረ ህዝብ አዋጆች ማስወገድ ሲሉ ትዳተኛ ሆነ? የሽግግር ሂደት ይጀመር። ሁሉም አገር ወዳድ ኃይሎች ተሰብስበው የሚወያዩበትና መፍትሄ የሚተልሙበት ማለታችን ነው። ያመቹኛል ይመቹኛል በሚል ውዳቂ ግለሰቦችና ቡድኖችን ለመሰብሰብ መጣሩም ምንም ጥቅም የለውም። ህዝባዊ ስርዓት አልን እንጂ የግለሰብ ወይም የብሔር የበላይነትን እናፈራርቃል አልንም። መብትና ወሳኝነትን ለህዝብ ይሰጣል እንጂ ግለሰብ ይግዛን የሚል አቋም መቼም አልያዝንም። መሰረታዊ የህዝብ ጥያቄዎችን ለመመለስ ቀና ጥረት ካለ ይህን የምናገዝ እንጂ የምንቃወም አይደለንም። ለማንም ጮሌ ግለሰብ ሆነ ኃይል ግን ሰብእናችንንና መብታችንን አሳልፈን እንደማንሰጥ በመራራ ትግላችን ያረጋገጥነው ነው። በኢትዮጵያ ሰላምና ዴሞክራሲ የሚሰፍነው በህዝባዊ መንግስት ምስረታ ብቻ ነው። ወያኔና ግሳንግሶቹ ሲወገዱ ብቻ ነው። ፍቅር እርቅ የማወናበጃ ቃላት የማይሆኑት ህዝባዊ መንግስት እውን የሚሆንበት ሂደት በስራ ስናውል ብቻ ነው። በጥገናና ያለፈውን በአዲስ ጭንብል በማስቀጠል የሚገኝ መፍትሄ የለም። መብረቅ ብቻ ዝናብ ላይ ጥር ያልነውም ለዚሁ ነው። ያለንን አቋም የማሰማት የማስተጋባት መብታችንንም ማንም ሊገታው እንደማይችል ሹሞቹም የሚረዱ ጥሩ ይመስለናል ያልነውም ለዚህ ነው። በመጪው የመስከረም የኢህአዴግ ጉባኤ የሹሙን ክንፍ ካልቆረጡት በማያዳግም መንገድ የበላይነታቸውን የሚያስጠብቅ የቁርጥ እርምጃ ለመውሰድ በመዘጋጀት ላይ ናቸው። ይህን ሀቅ መረዳት ያቃተው ሹም በሽርሽርና በጭብጨባ ተውጦ ወያኔን ያቸነፈ መስሎት ተዘናግቷል። አልፎም ኢህአዴግን አጠናክሮ ማስቀጠልና ምርጫ በሚሉት ቧልት ተጠምዶ የህዝብን ፍላጎት ተጻሮ ይገኛል። ኢህአዴግ ማለት ዛሬ በጅጅጋ በድሬዳዋ የምናየውን ሁኔታ ማስቀጠል ማለት ነው። ክልል ተባለ አንቀጽ 39 የወያኔ ኢህአዴግ ስርዓት ለኖርነው የመከራና የሀገራዊ ውርደት ጊዜ ሁሉ ሙሉ በሙሉ ተጠያቂ ነው። ፋሽስቱን መንግስቱን ለመመለስ የሚጣደፈው ሹም ሁሉንም የወያኔ እስረኞች ሊፈታ ሲሮጥ አልታየም። በኃይለ ማርያም ጊዜ የተጀመረውን የራሱ ቢያስመስልም ይህን የለውጥ ሁኔታ ማለትም የወያኔን መዳከም ያመጣው የህዝብ ትግል እንጂ አሁን እንደሚጎነጎነው በሹሙና ለማ ውስጣዊ ጥረትና እንቅስቃሴ አለመሆኑን እናውቃለን። ወያኔን አዳክሞ ያሽመደመደው የህዝብ አመጽ እንጂ ሌላ ማንም ምንም አይደለም። በአቋራጭ የህዝብን ትግል ማስቆምና በስልጣን መሰየም የኢትዮጵያ አምባገነኖች ልምድ ሆኖ አስቸግሯል። ይህን አዙሪት ለመግታት ሁሉን አሳታፊ የሽግግር ሂደት ይጀመር ሲባል አዲሱ ሹምና ጓደኞቹ ግን በተናጠል ቡድኖችን በመቅረብና የሽግግር ሂደት ጭራሹኑ በመካድ ሌላ አምባገነንነትን አስቀጣይ ጎዳና መርጠው ይገኛሉ። ሁሉንም ድርጅቶች ጋብዘናል የሚሉት በተጨባጭ ሐሰት ከመሆኑ ባሻገር ትኩረታቸው በኦሮሞ ብሔረተኛ ቡድኖች ላይ መሆኑን በወኪሎቻቸው የቅርብ የሥራ ጉዞ ኦነግን ለማባበል ልናውቀው ችለናል። ለወንጀለኞች ሌንጮና ለየመን ተወላጁ የተሰጠውን ቦታና ትኩረት አነጋጋሪ ነው። ይህ ዝንባሌና አካሄድ ከቶም እንደማያዋጣ ደግሞ ደጋግመን አቀረበናል። እስካሁን ግን የሚተማና የሚታረም ሹም ለማየት አልቻልንም። በቻይናና አሜሪካ ፎክክር ውስጥ ገብቶ መዳከም ለሀገራችን የሚጠቅም አለመሆኑ ሲታወቅ ሹሙ ዘው ብሎበታል። የህዝብ የኑሮ ሁኔታ እንዲሻሻል፣ የኑሮ ውድነት እንዲቀንስ፣ የችግርን ሁኔታ እንዲቀረፍ ትኩረት ይሰጠው፣ የጋራ ጥረትና ርብርቦች እናድርግ ሲባል ለዚህም መሰረታዊ ጥያቄ ምላሽ ለመስጠት ምንም ሙከራ አይታየም። የህዝብን ንብረት ለግል ባለሀብቶች ለመሸጥ ሩጫው ተቀመታው ለወያኔ ለሻቢያና ለባዳን ሲሆን፣ በዚህ ጉዳይ ላይ አማካሪ ተብለው የተመደቡት ግለሰቦች ባንድ በኩል ምንም በመስክ ዕውቀት የሌላቸው ሲሆኑ፣ በሌላ በኩል ደግሞ ፖለቲካዊ ሹመት እንጂ ምንም ፋይዳ እንደማይኖረው ከወዲሁ መገመት ይቻላል። አዲሱ ሹም በሙስና የተጨማለቁ ወያኔዎችን መልሶ በዝርፊያ ቦታ ሲሾም ኢፍትሃዊ እርምጃዎችን ለምሳሌ በአማራው መፈናቀል፣ በከተማ ቦታዎች ዝርፊያ ወዘተ ላይ ተጨባጭና አስተማማኝ የተቃውሞ እርምጃ ማየት አልቻልንም። የሁለት የሶስት ሰው ቡድኖችን መሰብሰቡ በሀገር መቀለድ ነው ይላል። ይህን ስራው አድርጎ የተነሳው ሹም በህዝብ ላይ በመቀለድ የራሱን የምርጫ አሸናፊነት እያዘጋጀ ለመሆኑ ደግሞ በግልጽ እያየን ነው። ውሃ ቢወቅጡት እንቦጭ ስለሆነብን በጉዳዩ ላይ ገንቢ አስተያየቶችን ሰጥተናል። ሹሙ የሚያስተናግደው ኢህአፓን ሳይሆን የተጨራመተና የወደቀ አንጃውን በመሆኑ ምንም ሌላ ቢለፍፉ ወያኔዎች የኢህአፓን ህጋዊ ተሳትፎ ይፈራሉና ተመለሱ ገለመሌ ለሚሉን፣ በዚህ ሁኔታ ወያኔ ባልተወገደበት ባልተጠራንበት እኛን ለማግለል እዝ ተሰጥቶ ሹሙም በስራ ሊያውል ሲጥር እያየን የ1993ን ስህተት ደግመን ራሳችንን ለእስርና ለእርድ የምናቀርብ አይሆንም። መስዋዕትነትን የምንከፍለው ለህዝባዊ ትግል እንጂ ለስልጣን ፍርፋሪ ባለመሆኑ በታቀደው የህዝብን ትግል ውጤት ነጣቂ ሂደት ተሳትፎ ሊኖረን መጠበቅ የለበትም። በአዲሱ ሹም ዙሪያ የቆዩ የኢትዮጵያ ጠላቶች ተኮልኩለዋል። የደርግ ርዝራዦችም ቋምጠው ተሰልፈው ቀደም እንዳሉት የሽግግር መንግስት አያስፈልግም በሚል አዲሱን ሹም አጅበው አንድ በለና ሊሉ ተዘጋጅተዋል። በአዲሱ ሹም ዙሪያ የፖለቲካ ትሎች ሲርመሰመሱና እሱም ሲቧርቅ ስንታዘብ መጨረሻቸው ከቶም የማያምር መሆኑን ብንናገር ነቢይ አያሰኘንም። ወያኔን ከማወቅ አንጻር ሹሞቹ አለን ከሚሉት ግንዛቤ ያለን እውቀት ቢበዛ እንጂ የሚያንስ አይደለም። ተመክሮንም አረሳንም፣ ወዳጅ ጠላትንም እናውቃለን። በአጉል እርቅና ፍቅር አንወዘወዝም። ወንጀለኞች ለፍርድ ይቅረቡ፣ ንስሐ በገሃድ ይግቡ አሁንም ጥያቄያችን ነው። ትላንት የበደሉን ያደሙንና አገር ያሳጡን ጉዶች ምንም አጠፋን ሳይሉ ለስልጣን ማብቃቱ ራሱ ወንጀል ነው ባይም ነን። እናጠቃልል፣ የህዝብ ድል ተነጥቋል። የህዝብ ለለውጥ ጥያቄ ምላሽ ተነፍጓል። ኢህአዴግ ሊቀጥልብን ማለትም የ28 ዓመቱን ግፍ ሊቀጥልብን ተዘጋጅቷል። ይህ እንዳይሆን እንታገላለን፣ ህዝብም ትግሉን ያፋፍም ዘንድ እንጠራለን። ጸረ ወያኔው ትግል ይፋፋም፣ የሽግግር መንግስት ሂደት መጀመሩ ወሳኝ ነው።
ባዳ